ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ህዳር 20 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ሁለት ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሐተታዎችን በተከታታይ እናሰማለን። በቅድሚያ ወያኔ በባዕዳን የተጠነሰሰ ጸረ ኢትዮጵያ ቅሸት ነው በሚል ርዕስ ሲሆን ተከታዩ ማመጽ ክቡር ግዳጅ ነው በሚል ርዕስ የቀረበ ነው። ከዚያም የአገሩን ሰርዶ በአገሩ በሬ በሚል ርዕስ በተመስገን ገብሬ የቀረበ ጽሑፍ፣ በመጨረሻም አእምሮ በለጠ ከአዲስ አበባ በተመቸን የትግል ስልት ወያኔን መፋለም መብቱ የእኛ ብቻ ነው በሚል ርዕስ በላኩልን ጽሑፍ የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በተለያዩ የአገሪቱ ክፍሎች የሚካሄደው ህዝባዊ ተቃውሞ ለጥቂት ጊዜ ጋብ ካለ በኋላ እንደገና ያገረሸ መሆኑ ተነገረ። ረቡዕ በቦረና በምስራቅ ሸዋና በጅማ ከተማ የተቃውሞ እንቅስቃሴዎች የተደረጉ መሆኑ የተገኙት መረጃዎች ይገልጻሉ። የተቃውሞ ሰልፎቹ በሰላማዊ መንገድ የተካሄዱ ሲሆን እስካሁን ከየትኛውም አካባቢ ግጭት መኖሩ ያልተዘገበ መሆኑ ታውቋል። በተያያዘ ዜና በወያኔ አገዛዝ ተደራጅተውና ተጠናክረው የሚንቀሳቀሱ የልዩ ፖሊስ አባላት በምስራቅ ሐረርጌ በጉርሱም 3 ሰዎች የገደሉ መሆናቸው ታውቋል። የልዩ ፖሊስ አባላት በወያኔ የሚረዱና የሚንቀሳቀሱ በመሆናቸው አለምንም ገደብ ግድያውን በሰፊው እያካሄዱ ናቸው። የኦሮሚያ ክልል ባለስልጣኖች ዘርን ያማከለ ወንጀል የፈጸሙትን ግለሰቦች በቁጥጥር ስር ሲያደርጉ፣ በሶማሊያ አካባቢ ወንጀሉን የፈጸሙት ግን በአብዛኛው የልዩ ፖሊስ አባላት በመሆናቸው እስካሁን ምንም አይነት እርምጃ ያልተወሰደባቸው መሆኑ ታውቋል። የወያኔ ከፍተኛ ባለስልጣኖች ድጋፍና ትብብር ስላላቸው የሶማሌ ክልል ባለስልጣኖች በወንጀለኞች ላይ ምንም አይነት እርምጃ አልወሰዱም። በቅርቡ በወያኔ አሽከሮች በነደመቀ መኮንን የሚመራው ግብረ ኃይል ወንጀለኞች እንዲያዙ ያወጣው መመሪያ እንኳ በሶማሌ ተግባራዊ ሊሆን አለመቻሉ ችግሩ እየፈጠረ ከመሆኑ በተጨማሪ ግብረ ኃይሉ ተባባሪ ባልሆኑ ክልሉ ከፍተኛ ባለስልጣኖች ላይ እርምጃ ለመውሰድ የተገደደ መሆኑን ገልጿል። የወያኔ ከፍተኛ ባለስልጣኖች ድጋፍ እያለ የግብረ ኃይሉ መመሪያ ከቃላት ባለፈ ተግባራዊ ይሆናል የሚል እምነትም የለም። በተመሳሳይ ዜና በዘር ግጭት ምክንያት ከየአካባቢው ተፈናቅለው በምስራቅ ሐረርጌ ጊዜያዊ መጠለያ ውስጥ የሚኖሩ ዜጎች በጣም አሰቃቂ በሆነ ሁኔታ ላይ እንደሚገኙ ሁኔታውን በቅርብ የተመለከቱ ዜጎች ተናግረዋል። መጠለያው በብዙ ሺህ ለሚቆጠሩ የተፈናቀሉ ሰዎች በጣም ጠባብና የተጨናነቀ ከመሆኑም ባሻገር በቂ የመጸዳጃ አገልግሎት ባለመኖሩ ዜጎች ለበሽታ የተጋለጡ መሆኑን መረጃዎች ያመለክታሉ። በዚህ በኩል በይበልጥ የተጋለጡት ሴቶችና ሕፃናት መሆናቸውም ታውቋል። በኢትዮጵያና በሌሎች ሀገሮች ለልማት በሚል ሽፋን የህዝብ መሬት ነጥቆ ለባለሀብቶች ለመስጠት በሚካሄደው የነበረው አስከፊ ተግባር በህዝቡ ላይ ከፍተኛ ወንጀል እንዲፈጸም ያደረገ ከመሆኑ በላይ አካባቢውን ለአየር ብክለት የዳረገ መሆኑ ተገለጸ። ከዚህ በፊት በወያኔ አገዛዝ ኮንትራቱ ተሰርዞ ከሀገር የወጣውና ሰሞኑን በህንድ መንግስት አማካይነት ከአገዛዙ ጋር የእርቅ ንግግር ላይ ያለውን የካራቱሪ ጉዳይን አስመልክቶ የኦክላንድ ኢንስቲትዩት ባለስልጣኖች ለሬውተር የዜና ወኪል በሰጡት አስተያየት የወያኔ አገዛዝ ከ11 ሚሊዮን ሄክታር በላይ የሚሆን መሬት ለባለ ሀብቶች ቸብችቦ በርካታ አርሶ አደሮችን ከመሬታቸው ላይ ማፈናቀሉንና የመንደር ምስረታ እያለ በሚጠራው የማጎሪያ ጣቢያ አስገብቶ ኢሰብአዊ በሆነ ሁኔታ ማሰቃየቱን አጋልጸዋል። በአፍሪካ በጠቅላላው 22 ሚሊዮን ሄክታር የእርሻ ቦታ የያዙ 117 የሚሆኑ ሰፋፊ እርሻዎች ለባለ ሀብቶች የተሰጡ ሲሆን የዚህ ግማሽ የሚሆኑ በኢትዮጵያ መሆኑ ተጠቅሷል። በኢትዮጵያ በሚሊዮን የሚቆጠሩ ትናንሽ አምራቾችና ገበሬዎች በኃይል መሬታቸውን እንዲለቁ እየተደረገ ምግብና ቁሳቁስ በሌለበትና የትምህርትና የጤና የመንገድ ወዘተ አገልግሎቶች ባልተዘረጉባቸው ጊዜያዊ መንደሮች እንዲኖሩ በማድረግ ከፍተኛ የሰብአዊ መብት ጥሰት ተደርጎባቸዋል ብሏል። ከአርሶ አደሮቹ ተነጥቀው ለባለሀብቶች የሚሰጡት መሬቶች ለምና ለግጦሽ አመች የሆኑ በመሆናቸው ህዝብን ድህነት ውስጥ ከቶታል ብሏል። ኢትዮጵያን ጨምሮ በየትኛውም የአፍሪካ ሀገሮች ለባለሀብቶች የተሰጡ የድሃ መሬቶች ከ12 ዓመት በኋላ የምግብን ምርት በመጨመር ሆነ ለአካባቢው አጠቃላይ የኢኮኖሚ እድገት በማምጣት በኩል ምንም ያስገኙት ውጤት ባለመኖሩ ውሎቹ መሰረዝ አለባቸው የሚል አስተያየት ተሰጥቷል። በወያኔ አገዛዝና በግብጽ ባለስልጣኖች መካከል የተፈጠረውን ልዩነት ለማጥበብና እርቅ ለማውረድ ሱዳን ሀሳብ ያቀረበች መሆኗን የዜና ምንጮች ዘግበዋል። የቀረበው የሱዳን አስታራቂ ሀሳብ የአባይ ግድብ የሚያስከትለውን የውሃ እጥረት የሚያጠኑት ቢአርኤል እና አርቴሊያ የተባሉት አጥኚ ተቋሞች ስራቸውን እንዲቀጥሉና ለጥናታቸው መሰረት ግብጽ 55 ቢሊዮን ኪዩቢክ ሜትር ውሃ ማግኘቷን ማረጋገጥ መሆኑን ተጠቁሟል። በሱዳን ሀሳብ የወያኔ አገዛዝ ባለስልጣኖች መስማማታቸው ሲሰማ፣ በግብጽ በኩል ግን እስካሁን የተገኘ ምላሽ አለመኖሩ ታውቋል። አጥኚዎቹ በወንዙ ላይ የሚፈሰውን የውሃ መጠን ከተመኑ በኋላ ይህ የውሃ መጠን ሳይቀንስ ግድቡ ሊሞላ የሚችልበት ጊዜና ሁኔታ አጥንተው ያቀርባሉ። ሱዳን ግብጽ ውስጥ የሚደርሰው ውሃ በማለት ያቀረበችው ሀሳብ የውሃ መጠን መለካት ያለበት ገና ከኢትዮጵያ ወሰን እንደወጣ ነው ከሚለው የግብጽ ሀሳብ ጋር ምን ያህል እንደሚጣጣም አልታወቀም። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
Ratten der Mann in Honan.
ወያኔ በባዕዳን የተጠነሰሰ ጸረ ኢትዮጵያ ቅዠት። ወያኔ የኢትዮጵያዊነት ህልውና ቀርቶ ተረኑም የሌለው መሆኑን መገንዘብ ያቃታቸው ክፍሎች ብዙ ጊዜ በዚህ ከይሲ ቡድን ይደናገራሉ። ወያኔን ልብወለድ ቅዠት ማለትም ቢዳዳን የሚፈረድብን ባልሆነ ማለትም ያስደፍራል። በአንድ ሰላማዊ ሰልፍ ላይ ወያኔ ባዕዳን የፈጠሩት ጸረ ኢትዮጵያ ቅዠት ነው የሚል መፈክር ተይዞ ነበር። ትክክል ነው። ከዚህ አስከፊና ሰይጣናዊ ቅዠት ለመንቀት ለመገላገል ሳንችል 25 ዓመታት አለፉ። ማርከሻውን ያመጣልን ግን የጎንደር ህዝብ ወያኔ ከስረ መሰረቱ ነክቶና አናክቶ መሆኑን ማንም ሊክደው የሚችል አይደለም። ግብረተፉን በፕሮፓጋንዳ ይደግፉ ነውና የወያኔ ጋላቢዎች ነጋጠባ ወያኔ የሚቀባውን አቆንጂ ቅባቶች ያቀርባሉ። ከሁሉም በላይ ዋናው ቅጥፈት ባለ ሁለት አሃዝን ይመለከታል። ኢኮኖሚው አደገ ተመነደገ ሲሉ ያናፉለታል። እዩት ፎቁን በከተማይቱ ያለውን ያውም ከአውሮፓ አውቶቡሶች ያረዘመውን የኪሳራ የከተማ ባቡር ዋና መብራት አልባ ሆኖ የተግማማውን ኮንዶሚኒየም ወዘተ በመጠቆም ሀገር አደገ ይሉናል። ሀቁን የሚያውቀው ግን የኢትዮጵያ ህዝብ ነው። የኑሮ ውድነት፣ አስከፊ ድህነት፣ የበሽታ ሰለባነት፣ መንገድ አዳሪነት፣ የትርፍራፊ ጉርሻ ገዥነት፣ መብት አልባነት፣ ግብረስየል ተጠቂነት ያሰቃየው ህዝብ የወያኔ ኢትዮጵያ የጭንቅ እና የመከራ ምድር መሆኗን ጠንቅቆ ያውቃል። ኢትዮጵያ ዛሬ ለወያኔና ጭፍሮቹ የምቾት አገር ስትሆን፣ ለዜጎቿ ግን የስቃይ ምድርና እስር ቤት ሆናለች። ተጠቃሚዎቹ ይህ ሲባል ያማቸዋል፣ ግን የሚጠበቅ ነው ተመችቷቸዋልና። በተለይም ከወያኔ ሰምረው ከባዕድ አገሮች ወደ ኢትዮጵያ ተመልሰው የሚንደላቀቁ ማፈሪያዎችና ህሊና ቢሶች ስለ ህዝባችን ሰቆቃ ቅንጣትም ሳይቆረቆሩ ስለ ወያኔ ፎቅና ምቾት ማናፈሱን መርጠው ይገኛሉ። የደላው ድመት ሳምባ ያማርጣል ተብሎ የለ። የኢኮኖሚ እድገት ስንል የህዝብን ከድህነት መውጣትና ለነሙሉ ይዞታው በኢኮኖሚውም ሆነ በፖለቲካው መሻሻልን የሚመለከት ነው። ቀለበት መንገድ ተሰራ፣ ፎቅ ተገነባ፣ ወዘተ። የህዝብን ቀን ተቀን ኑሮ መሻሻልና መመቸት እስካልተመለከተ ድረስ ፉርሽ ነው። ላማልነኝ በሰማይ ወተቷንም አላይ። የኢኮኖሚ እድገት በህዝብ አስከሬን ላይ ሊገነባ የሚችል አይደለም። ህዝብን በድለውና ፈሽተው አገር አሳደጉ የሚባሉት ያስኬዱት ፖለቲካ ለህዝብ በዘላቂው አልበጀም። እድገት ይኖር ዘንድ በፖለቲካው መስክም ዴሞክራሲ መስፈኑ፣ የህዝብ መሰረታዊ መብቶች መከበራቸው የግድ ነው። አሊያማ ህዝብ የበይ ተመልካች ሆኖ ገዢዎችና ጭፍሮቻቸው ብቻ ይከብራሉ፣ በህዝብ ጫንቃ ላይ ይጨፍራሉ። ከኢትዮጵያ እስከ ደቡብ አፍሪካ ዛሬ የምናየው ሀቅ ይህ ነው። ፈረንጆቹ ለወያኔ ጥብቅና ሲቆሙ ብዙ ጊዜ ታዝበናል። ወያኔ ከሶስት ሺህ ያላነሱ ዜጎቻችንን ጨፍጭፎ የአስቸኳይ ጊዜ አዋጅ አውጥቶ ከ45,000 በላይ ወገኖቻችን በየበረሃውና እስር ቤቱ አግቶ ግብረ ስየል እየፈጸመ ባለበት የተባበሩት መንግስታት ዋና ጸሐፊ የተባለው ጉቴሬስ አዲስ አበባ መጥቶ ወያኔ ሲያዳንቅም ሰምተናል። የሚጎመዝዝ ምጸት። ለነገሩ የቀድሞው የአሜሪካ ፕሬዚደንት ኦባማ ወደ አዲስ አበባ መጥቶ ምርጫ አጭበርብሮ 100% የፓርላማ ወንበሮቹን አሸነፉ ያለውን ወያኔን በዲሞክራሲያዊ ምርጫ የተመረጠ ብሎ አወድሶት ነበር። ልንረሳው ከቶምና መቼም የማይገባ በኢትዮጵያ ሰቆቃና መከራ ተጠያቂ በአጼውም ሆነ በወያኔ አሜሪካ መሆኑን መዘንጋትም ታሪክን መርሳት ነው። ለዚህም ነው በ25 ዓመት ተመክሮ ወያኔ ከዘረኛና አምባገነናዊ አቋሙ ምንም ፈቅ እንደማይል ካየንና አሜሪካም ማን ተመረጠ ማን ለኢትዮጵያ ህዝብ ተቀም እንደማይቆም ካወቅን በኋላ ዛሬ በመጋቢት ሚያዝያ 2009 ዓ.ም አሜሪካን ከወያኔ እንዲያስታርቃቸው የሚለማመጡ ቡድኖች መኖራቸው ከማሳዘን አልፎ አሰቃቂም ቢባል ሲያንሳው ነው። የ1997ቱን የህዝብ ምርጫ ድል ያደናቀፉትና በቅጥረኞቻቸው ተጠቅመው ወያኔን በአፈና እርምጃው ሲደግፈው ስልጣኑን ያስቀጠሉት አሜሪካና እንግሊዝ አልነበሩም? ወያኔ እርቅና ድርድርን ፈላጊ ነው ሲሉም ቆይተዋል። ይህ ግን ጭልጥ ያለ ቅጥፈት መሆኑ ከተጋለጠ 25 ዓመታት አልፈዋል። ለስደት ያሉ ዜጎች የምዕራብ መንግስታትን ሲማጸኑ ብዙ ጊዜ አልፏል። በአሜሪካ ውጭ ጉዳይ ሚኒስቴር ህንጻ ፊት ለፊትም የተንበረከኩ ነበሩ። አፍረት እንጂ ምንም አልተገኘም። ወያኔ ባለው ጠባይና ይዞታ ሊገዙ የሚችሉትንም ገዝቶ የማሰለፍ ችሎታው ውሱን ነው። ፈሪ ቡድን ነው። ትንሽ ትልቁን ይፈራል። ጫማ ሸበጥ ስር እንውደቅ ብለው ህዝብን ከፍተው ያሉትንም ማመን ይከብደዋል። ይማጸኑትም እስካሁን አልጠራቸው ብሎ ይገኛል። ድርድርና ውይይት ጀመርኩ ብሎም ከመሰሎቹ የጀመረውም ንግግር ባጭሩ ተቀሽቷል። ማለት ወያኔ ዛሬም ነገም ወያኔ ነውና ለስልጣን የቋመጡ ክፍሎች እንደሚመኙት በፍጹምነት የያዘውን ስልጣን ከማንም ጋር ሊጋራ ፍላጎቱም ዝግጁነቱም የለውም። የጡት እናቶቹ በዚህ ላይ ቢጨቀጭቁትም የሚሰማቸው ባለመሆኑ ለምዕራቦቹ ምለላውን ሆነ ያስታርቁን ልመና ፋይዳ ቢስ ነው። ባረገውና ባየን በታዘብን ነው መልሳችን። ጽንፈኛ አቋም ይዘው ለኢትዮጵያ ሳይሆን ለጎጥ ብሔረሰብ ልንዋደቅ ነው ብለው ደንፍተው ሌሎችን ኢትዮጵያ በማለታቸው አውግዘው በሚገባ ባሩድ ሳይጤስ ሸብረክ ብለው ከወያኔ እርቅና ድርድር ፈላጊ የሆኑ ያውም አባሎቻችን ያሏቸውን ሳያማክሩ የማታድግ ጥጃ እናቷን ትመራለች ወይም ከጠላት ጋር የበሉት በሶ ይወጣል ደም ጎርሶ ብንላቸው አግባብ ያለው ይሆናል። ወያኔ እርቅ አይፈልግም፣ ጥሪውም አይገባውም። ለአመታት ያየነው እንጂ የገመትነው አይደለም። ከቀኑ ያለፈ ስጋ መግማቱ አይቀርም ነውና የእርቅና ድርድር ጉዳይ ቀኑ አመቱ አልፎበት ተልቷል። ወያኔ ሁሉንም ንቆ ባዕዳን በሚሰጡት ጭፍን ድጋፍ ተኩራፍቶ ተቃዋሚነን የሚሉትን አውቆና ንቆም ከማንም በጠረጴዛ ዙሪያ ተቀምጦ ሊወያይ ቀርቶ ሊደራደር ከቶም ዝግጁ አይደለም። ይህን ሀቅ መቀበል ማወቅ ያስፈልጋል። ወያኔ ኢትዮጵያዊ አይደለም። ይህ ጸረ ትግሬ የሚመስላቸው ካሉ ይሳሳታሉ። ትግራይ ሌላ፣ ወያኔ ሌላ። ይህን ስንል የወያኔ መሪዎችን ጸረ ኢትዮጵያዊነት መሰረት አድርገን ነው። መለስ ዜናዊ፣ ስብሐት ነጋ፣ አባይ ፀሐዬ የቀድሞ ወያኔ ተብዬዎችም ሳይቀሩ ጸረ ኢትዮጵያነታቸው የተረጋገጠ ነው። ለምሳሌ መለስና ስብሐት አምርረው ኢትዮጵያን እንደሚጠሉ በአዋቂዎች ሲነገር የቆየ ነው። ራሳቸውን እንደ ኢትዮጵያዊ አይቆጥሩም። ኢትዮጵያና አማራነትንም ተወራራሽ አድርገዋል። አማራን አጥብቀው ይጠላሉ። ኦሮሞውን በተመለከተ ፍጹም ንቀት አላቸው። ይህ ሁሉ የሚታወቅ ሀቅ ነው። ይህ ፍጹም ጸረ ኢትዮጵያ ስሜታቸውና እምነታቸው ነው ዛሬ ጸረ ሕዝብ አድርጎ በገሃድ ያጋለጣቸው። የተፈጠረው ቀውስ ሁሉ የሚያድናቸው ምላሽን መሞከር ያቃታቸው ጸረ ኢትዮጵያነታቸው አይሎ ስለሚያደናቀፋቸው ነው። ብልጥማ ቢሆኑ በሸበጣቸው ሊወድቁ የተዘጋጁትን ውድቆች አቅፈውና ደልለው በተጫወቱባቸው ነበር። የወያኔ መልስ ግን ወግዱ በመሆኑ ተሰብስበው ሰነድ ፈርመው ወያኔን የሚለምኑት ቡድኖች ሁሉ ራሳቸውን እንደ ውድቅ ከማጋለጥ ሌላ ምንም ውጤት አላገኙም። ወያኔ እንኳን ቡድኖችን ሊጠራ ቀርቶ ጥላውን የሚፈራ ቡድን በመሆኑና አልፎም ከማንም ጋር ስልጣን ነክ ድርድርን ማስተናገድ የሚፈልግ ባለመሆኑ ውይይትንና ድርድርን ብለው የቋመጡትን የሚፈልጉትን ምላሽ የሚሰጥ ይሆን አልቻለም፣ የሚችልም አይደለም። በዚህ ተባለ በዚያ የሀገር ጥቅም ግድ የሚለው ግን ያለውን ሁኔታ በጥልቅ መርምሮ መገንዘብን ነው። ወያኔ ራሱ ማን ነው? አንዳንዶች ነጋ ጠባ የኢትዮጵያ መንግስት ይሉታል፣ ግን አይደለም። በመጀመሪያ ደረጃ ወያኔ ኢትዮጵያዊ አይደለም ጠባብ ዘረኛ ነው አገር ስንል ደግሞ ኢትዮጵያን አይመለከተም አይወክልም የኔ የሚልም አይደለም ወያኔ ጸረ ኢትዮጵያ ባዕድ ቡድን ነው አይደለም የሚሉናቸው ነው ለማለት መከራ የሚያዩት ወያኔ ኢትዮጵያን ሊያጠፉ ሊያዳክሙ የተነሱ ኃይሎች ደግፈውና ተንከባክበው ለስልጣን ያበቁት ቡድን ነው ጠላቶቻችን ማለት ነው ነውና ከወያኔ ኢትዮጵያዊነትን መጠየቁ ላምባሏልበት ኩበት ለቀማ ይሆንብናል ወያኔና ኢትዮጵያዊነት አይተዋወቁም ቢገናኙም አይስማሙም ከዚህ ሀቅ ነው መነሳት ያለብን የሚጠበቅብን ወያኔ ጸረ ኢትዮጵያ መሆኑን አውቀንና ተረድተን ልናወድመውም መነሳት ዋናው ግዳጃችን መሆኑን መቀበል ይጠበቅብናል ወያኔ በህዝብ የተባበረ ትግል ይውደም ድል ለኢትዮጵያ ህዝብ አገራዊ ትግል
ማመስ ክቡር ግዳጅ ነው ነጋ ጠባ መሞኘት የሰውን ክብር ያጠፋል ጅል ያሰኛል ጅልነቱ የሀገርን እጣፈንታ የሚመለከት ከሆነ ደግሞ ጉዳቱ ዜጎችንም ትውልድንም አስለቃሽ ይሆናል ወያኔ ስልጣን ይዞ ሀገር ሲያጠፋ ከ23 አመታት በላይ ሆኖታል የብዙሃንን ደም አፈሷል ሺዎችን ለስየል ለእስር ዳርጓል ህዝብን ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ማሉንም ጨምሮ ጨፍጭፏል። ከሁሉም የባሰ ወንጀሉ ደግሞ የአገርን መሬት ለሱዳን አሳልፎ ሰጥቷል። ለመሬቷን ለቻይና ለክንድ ለአረቦች አስረክቧል። ወንጀል ክህደት ባንዳነት ይህ ሁሉ እንዴት ይረሳል? ወያኔዎች ጸረ ኢትዮጵያ ናቸው። የድርጅታቸው መሰረታዊ መርሃ ግብር ይህችን ታሪካዊ ሀገር ማዋረድ ማንበርከክ ከተቻለም መበታተን ነው። በየጊዜው የወያኔ መሪዎች የሚያደርጉት ድንፋታ ያዳምጣል። የወያኔ ድርጅት ማገር ምሰሶ ኢትዮጵያን መጥላት ነው። ትግላችን ጸረ አማራ ነው ሲሉ ያኔ ከመስረታቸው መልእክታቸው ትግላችን ኢትዮጵያን ለማውደም ነው የሚል ነበር። ይህም ደግሞ በተጨባጭ በተግባር አሳይቷል አስመስክረዋል። የኢትዮጵያ ታሪክ 100 ዓመት አይሞላውም የአገር ታሪክ የሚባለው ተረት ተረት ነው ወዘተ ይያለ ወያኔ ጸረ ህዝብነቱን በእብሪት ሲያሳይ አመታት አልፈዋል ወያኔ ላለፉት 23 አመታት የፈጸመው ጸረ ኢትዮጵያ ድርጊት ሁሉ በቂ ትምህርት ነውና ዛሬ ወደ ኋላ ተመልሶ ስለ ወያኔ በሽታን ማስተናገድ ሀገርን ይጎዳል። ከተራቂልነት አልፎ ወደ ወንጀል ደረጃ የሚፈረጅ ነው። ከደረሰብን መከራና ስቃይ መማር አለብን። መከራው እምቢ ሲል መከራዩን ከረው የሚባልብን መሆን የለብንም። ታሪክ ቅርስ ነው፣ በደም የተገበየ ተመክሮ ደግሞ ወርቅ ቅርስ ነው። ስተተንም ጸጋንም ቁልጭ አድርጎ ያሳያልና ስተተንም ዳን ደግሞ ቀይ መብራት ያሳየናልና ነው። ከትግል ተመክሮ መማር እንታገል ለሚሉ አስፈላጊና ግዴታም ነው። ታሪኩ የረሳ ስተቱን ይደግማልና የወያኔ አገዛዝ አፈናና ጭፍጨፋ መሰረቱና መንቀሳቀሻው ነው። ሌላ መንገድና ዘዴ አያውቅም አይፈልግም። በርካታ ወገኖች በየጊዜው ላቀረቡት ጥያቄዎች የሙስሊም ኢትዮጵያውያን ፍትሃዊ የሆነ ተቃውሞ ጨምሮ በቀና ምላሽ ከመስጠት ፈንታ በኃይል ለማፈን ርምጃ የወሰደው ካለው የማን አለብኝና የእብሪት ጠባይ የተነሳ ነው። አመጽ ግዳጅ ነው የሚል ርዕስ መያዝ የተገደድነው ይህን የህዝብ ተቃውሞ ሁሉም ዜጋ ሊደግፈው ሊያጅበው የሚለውን ለማሳሰብ ነው። በየካቲት 66 ሙስሊም ዜጎች መብታችን ይከበር ብለው ሲሰለፉ ክርስቲያን ወገኖች አብረው ተሰልፈዋል። ዛሬም ይህ እውን መሆን ያለበት መከሰት ያለበት ነው። የዜግነትን ግዴታ መዘንጋት ሀገርን ይጎዳል። ግዳጅን መወጣት በሚመለከት ተልካሻ ምክንያት እየደረደሩ ከትግል መራቅም የሚደገፍ ሳይሆን የሚወገዝ ነው። ፍርሃትን ማሸነፍ ደግሞ ለሀገር ስርየት ወሳኝ ነው። የዜጎች ህይወት ዋና ባለቤት ደግሞ ኢትዮጵያ ናት። ለሀገር መሞት ህይወት ዳግም ትንሣኤ ስርየት መባሉ ተገቢ ነው። ለሀገር ከመሞት በላይ ክብር የለምና ለዚህም ነው ነጋ ጠባ ለወያኔ መሰሪ ፕሮፓጋንዳ ወይም ሰበካ ሰለባ መሆን የሌለብን። መለስ ዜናዊ ከሞተ በወያኔ ባለስልጣኖች መካከል ሽኩቻ መኖሩ፣ አንድ ሰብሳቢ ግለሰብ አለመኖሩ፣ እንዲሁም እንደ መጋዣ የሚጎተት ጠቅላይ ሚኒስትር የተሾመ ቢሆንም ስርዓቱ በመሰረቱ የተለወጠና በቅን መንፈስ የሚጓዝ አድርጎ መገመት የተሳሳተ ነው። ለወያኔ እድሜ ማስቀጠያ ድልዳል መስጠታችን ነው። በ1983 ዓመተ ምህረት አድምጠናል። ለወያኔ ጊዜ ይሰጠው ብለው ጸረ ወያኔውን ትግል ያወገዙ ለጸረ ህዝብ አገዛዝ መደላደል አስተዋጽኦ አድርገዋል። ይህን በተመለከተ ተመክሮ አለንና ከዚህ መማር ይገባናል። ሁኔታው ባልተለወጠበት አቋምን መለወጥና መሽመድመድ የሚጠቅም አይሆንም። በወያኔ ውስጥ ለኢትዮጵያ የሚበጅ ቀና ራዕይ ያላቸው ከቶም የሉም። የቀድሞ ወያኔዎችና ተቋሚ ነን ያሉት የቁርጥ ቀን ሲመጣ ሽንፍላ ቢታጠብ አይጠራም ሆኖ ተገኝተዋል። ካለፈው ለመማር ከተነሳን በሁሉም መስክ በቀናም ሆነ በስተት ብዙ ትምህርት ገብተናል። ጠላትን አምርሮ መታገል ወሳኝ መሆኑንም ተረድተናል። ቆራጥና ጽኑ ትግል መካሄድ ባለበት ወቅት ክንድን በሰበብ በአስባቡ የሚያዝኑትን መታገልና ማሸነፍ አለብን። የራስን ጉድፍ ማስወገዱ መቅደም አለበት። ተቋሚ ድርጅቶችን የጎዳው ወያኔ ብቻ ሳይሆን በየድርጅቶቹ ያሉት የነበሩት ወላዋይና ሽንፈተኞች ናቸው። ህብረት ግንባርንም በተመለከተ ያለን ተመክሮ ሰፊ ነው። ይህ ውጤት አስገኝቷል ይግን አልጠቀመም በሚል ትምህርት ቀስመናል። በዚህ መጠቀም መጣሩ ተገቢ ነው። ላለፉት 23 ዓመታት ወያኔ ማንነቱን በከፋ መንገድ ለህዝብ አሳይቷል። በሰላም እና በድርድር ስልጣን ይለቅ ቀርቶ ሊካፈልም ዝግጁ አልነበረም አይደለም። የወያኔን ዘረኛ አገዛዝን ማስወገድ በተመለከተ በህዝባዊ አመጽና እንቢተኛነት ከማስወገድና ከመደምሰስ ሌላ አማራጭ መውሰድ ወይም መስበክ ከቶም አይቻልም አያዋጣም። ማመጽ ግዴታ ነው፣ ብሔራዊ ግዳጅ ነው። ከአመጽ ውጪ መፍትሄ የለም። አለ የሚለው የተወናበዱ ወይም በወያኔ የተገዙ አወናባጆች ናቸው። በወያኔ አገዛዝ ላይ እናምናለን። የወያኔ አገዛዝን በአመጽ እናድክማለን። አመመ
ሀገሩን ሰርቶ በሀገሩ በሬ አባባሉ እንደሚያሳየው ማንኛውም ነገር ለተወላጁ ጥቅም መዋል ያለበት መሆኑን ነው። ኢትዮጵያዊ በቃል ተዘርዝሮ የማያልቅ የታሪክ መድብር ያለው ህዝብ በመሆኑ በርካታ የባህል ቅርሶች ያሉት ነው። ይሁን እንጂ በማወቅም ሆነ ባለማወቅ ህዝቡ የውጭ ዓለም ጥገኛው ነው መታየቱ በኢኮኖሚው ላይ ብቻ የተወሰነ ሳይሆን በባህል ላይም በአዳን እጃቸውን እንዲያስገቡ የተፈቀደላቸው መሆኑ እየተስተዋለ ነው። ተዋንያን በትወናቸው ላይ አረጋውያን እናቶችን ማዘር እያሉ መጥራት የተለመደ ሆኗል። አማርኛም ሆነ ኦሮምኛ፣ ትግርኛም ሆነ ሌላው ሀገራዊ ቋንቋ እናትን ለመግለጽ ቃላት አላጠራቸውም። ብቻ የስልጣኔ መገለጫ ሆኖ ነው መሰል ወይም አማርኛን ለማጥፋት ከመደረገው የወያኔ ዘመቻ የመጀመሪያው ትብብራዊ እርምጃም ሊሆን ይችላል። የእንግሊዘኛ ጥራዝ ነጠቃላት እየተደነቀሩ ይገኛሉ። ህዝባዊ አርቲስቶች አንዳንድ ነገሮችን ለህዝብ ከመስተላልፋቸው በፊት ጥንቃቄ ቢያደርጉበት ይመረጣል። እናቶችም ማዘር ብሎ ለሚጠራቸው መልስ መስጠት አይኖርባቸውም። በቀደሙት ዘመናት ከጥላሁን ገሰሰና ከብዙነሽ በቀለ ውጪ የሙዚቃ መድረኮች ሰው የሞላው ባዶ አዳራሽ ከመሆን አላልፉም ነበር። ለነገሩ የኮንሰርቱ አይነት ሁኔታውን ይወስነዋል። የሰው መኖር ብቻውን መድረክ አያደምቅም። የህዝብ ደስታን፣ እርካታን፣ እንቅስቃሴን ይሻል። ይህ ሁሉ ደግሞ የስሜት ነጸብራቅ ነው። ህዝብ በፈቃደኝነት ሊመለከት የሚፈልገውን የቴዲ አፍሮን ኮንሰርት ሰርዞ በህዝብ ሳይሆን በፈቃጆች ምርጫ ህዝብን ማስደሰት ይቻላልን? ተወዳጅ ናቸው ለተባሉ አርቲስቶች ማዕረጋቸውን የሚሰጣቸው ህዝብ እንጂ ሌላ አካል ሊሆን አይችልም። በምንም ሁኔታ አሰባስቦ እጅ የለም አጨብጭቡ እንጂ እያለ ጭብጨባ የሚማልድ አስተዋዋቂን አቁሞ የህዝብን ድጋፍ ቢማጸኑ ድጋፍ ይገኛል? ድጋፍ የሚገኘው ህዝባዊ የሆኑ ስሜቶችን መኮርኮር ሲቻል ብቻ ነው። በነጥላውን ዘመን የሙዚቃው አስተዋዋቂ ሚና ይዞት በሚቀርበው ኡነታ ላይ የሚያተኩር ነበር። ኡኡታ አያስከፋም የሚለውን ዜማ ከጥላሁን ቀድሞ የሚያቀርበው ወይም አስፈላጊውን ትኩረት እንዲያገኝ የሚያደርገው አስተዋዋቂው ነበር። ሁሉም ግጥም ነው ወይ ቃል በቃል ቢሳካ አረፍተ ነገሩ ስሜትን ካልነካ ብሎ ታዋቂው የመድረክ ሰው ገዛኸኝ ደስታ ውብ አቀራረቡን ይዞ ብቅ ሲል በሳቅ በፈገግታ ወደ ሙዚቃው ድግስ የሚሸጋገረው ታዳሚ አስቀድሞ ለማጨብጨብና በደስታ ለመቦረቅ ቀስቀሽ ያሻውም ነበር። አስተዋዋቂው አስከትሎ የሚመጣው ከያኔ ማን ሊሆን እንደሚችል ያውቀዋልና ይፈነጥቃል። አዲስ ዓመት ያለ ጥላሁን ገሰሰ ኮንሰርት ባዶ እንደነበረ ሁሉ አዲስ ዓመት ያለ ቴዲ አፍሮ ሙዚቃ ባዶ መሆኑን በልማታዊ የኪነት ሰዎች ኮንሰርት ላይ ተስተውሏል። ኪነጥበብ ያስነሳዮች ያድርባዮች መደበቂያ ጎራ አይደለችም። ራሷን ሆና ሀቅን ጨብጣ የምትጓዝ ጥበብ ነች። ስለዚህም ሀቀኛ ተርጓሚን ትፈልጋለች። ለመሆኑ ዝግጅትህን ማቅረብ አትችልም? ከህዝብ ጋር መገናኘት አትችልም የተባለው ቴዎድሮስ ካሳሁን እንደማንኛውም ልማታዊ ከያኔ ትርኪ ምርኪውን ይዞ በየመድረኩ መቅረብ አቅቶት ኖሯልን? እውነትን አለማየት የህዝብን ድጋፍ የሚያሳጣው በውዴታ የተቸረውን ድጋፍ በልመናና በምልጃ ለማግኘት የሚሯሯጠው መሆኑን ስላወቀ ነው። ገንዘብና ሀብቱን ደስታና ፍቅሩን የሚያገኘው ከህዝብ ብቻ እንደሆነ በማመኑ ነው። ያወጣው ወጪ ኪሳራ አላሸበረውም። ገንዘብንና የህዝብን ፍቅር ማወዳደር አይቻልምና። የኪነት ሰዎች ውድድራቸውን በስራቸው ላይ ማድረግ ያለባቸው በጮልነት ለመክበር የሚደረግ ሩጫ ችግር አለው። ህዝብ ቢያንስ ብዙቱ እንዲሰማለት ይፈልጋል። ወኔ ላለው የኪነት ሰው ተቀዳሚ ተግባሩ የህዝብ ልሳን መሆን እንጂ የአምሮቱ ተገዥ መሆን አይደለም። የቴዲ አፍሮ መብት ሲጣስ የተጣሰው የኪነት ሰዎች ሁሉ መብት መሆኑን መረዳት ያሻል። የተጣሰው የህዝብ ክብርና መብት እንደሆነ ማወቅም ግዴታ ነው። የሚጨፈርለትና የሚጨፈርባት ማን እንደሆነ ለይቶ ማወቅም ተገቢ ነው። ስለዚህም ምንም እንኳን ልማታዊ ከያኔዎች ሀቁ ባይታያቸውም ገንዘቡ ቢያጓጓቸውም ሂሳብ ሲወራረድ ለዝርዝር ማስቸገሩ ሊገባቸው ይገባል። አድናቆቱን ፍቅሩን ጭብጨባውን በመንፈግ ያ የሚፈልጉት ዝና ከህዝብ ውጪ ምንም ማለት እንደሆነ የአዲስ ዘመኑ ታዳሚ አስተምሯቸዋል። ህዝብን ማጭበርበር አይቻልም። ወይዚህ ወይዚያ መቆም ብቻ ነው። ሁለት አቅ የለም። ሌላው በተለይ ሀገር ውስጥ ያሉ ዩኒቨርሲቲዎች ለኪነት ሰዎች ያላግባብ የሚሰጡት የማጭበርበሪያ ስያሜ ነው። የክብር ዶክትሬት ማለት ለአንድ የኪነጥበብ ሰው ምን ማለት ነው? ይህ ከፈረንጅ የተወረሰ አጉል ባህል መቅረት ያለበት ነው። ተወዳጁ የኪነት ሰው ጥላሁን ገሰሰ ሳይቀር በፈረንጅ ማጭበርበሪያ ቀለም ተቀብቶ መቅረብ አይኖርበትም ነበር። ህይወቱን በሙሉ ያገለገለው ህዝብ ለሱ ሹመት መስጠት አያዳግተውም። ፍቅሩን የለገሰው ህዝብ ዳግመኛ ሊያስበው ይችላል። ለምሳሌ በያሬዳዊ ሙዚቃ ስርዓት ውስጥ የተለያዩ የእውቀት እርከኖች እንዳሉ ሁሉ የተለያዩ የማረክ ስሞች እንዳሉ የዜማ ሊቃውንቱ ይነግሩናል። የእውቀቱ አይነት የተለያየ በመሆኑ ያሬዳዊውን ስያሜ እንዳለ መውሰድ ባያስፈልግም ከዚህ ሐሳብና መንፈስ በመነሳት መጋቢ ብሉይ፣ መጋቢ ሐዲስ፣ ከፍተኛ ደረጃ የደረሰውን ሁለገብ ምሁር ደግሞ አራት አይና ብሎ መሰየም ከውጪ የገባ ስያሜ ሳይሆን ሀገር በቀል አጠራር ነው። ይህን አሰራር ወደ ዓለማዊ ሙዚቃ ክፍሉ በማሸጋገር የባህል ተጫዋችን አዝማሪ፣ ሙዚቃ ደራሲ ሊቀ ዜማ፣ ድምፃዊን ሊቀ ዝማሪ፣ ሙዚቃ መሳሪያ ተጫዋችን ሊቀ ጥሩምባ፣ ግጥም ገጣሚ ሊቀ ቃል፣ ታሪክ ጸሐፊ ሊቀ ሞንጎል ወይም ብዕር፣ ሰዓሊ ሊቀ ምስል፣ ከያኔ ሊቀ ኪን ወዘተ ተብሎ የሙያው ስም ቢሸለም ሀገራዊውን ክብር ያጎናጽፈዋል እንጂ አያስነቀውም። በተለይም በሀገር ውስጥ ያሉ ከፍተኛ የትምህርት ተቋማት አሰራራቸውን አቀናሽተው መጓዝ ያስፈልጋቸዋል። በአንድ ሀገር ውስጥ የተለያየ የትምህርት ስርዓት የተጠቀመው ጎጠኝነትን ለማራገቢያ እንጂ የትምህርትን ደረጃ ለማሳደግ አለመሆኑን ባለፈው 25 ዓመት ውስጥ ታይቷል። ከአውሮፓውያን በተወረሰው ቃል የኪነት ሰውን መጥራት ማዕረጉን ያወርድበታል። አንድ ሰው የክብር ዶክትሬት ሽልማት ሲሸለም ባደረገው ማህበራዊ ተሳትፎና አስተዋጽኦ እንጂ በሙያው ላይ ስላሳየው ጥልቀትና ርቀት አይደለም። ይህ ደግሞ ግለሰቡን ከሙያው ያርቀዋል። የክብር ዶክትሬት የሙያ ዘርፍን በትክክል አያመላክትም። በሰሞኑ አንዳንድ ሰዎች ቴዲ አፍሮን ሎሬት እያሉ ሲጠሩት ይስተዋላል። ሎሬት የሚለው ስያሜ የሚሰጠው በፈረንጁ ባህል መሰረት ለላቀ ግጥም ጸሐፊ እንጂ ለሙዚቃ ባለሙያ አይደለም። ቴዲ አፍሮ ህዝብን ያከበረና ያፈቀረ ህዝብን የሚወደው ድምፃዊ እንጂ ሎሬት አይደለም። ካስፈለገ በያሬዳዊ ስያሜ መሰረት አራት ታይናው ቴዲ ብሎ መጥራት ይቻላል አንዳንዴ መነጽር ያደርጋልና ሎሬት ብሎ መጥራት ግን ከሙዚቃው ማራቅ ነው ድል ለኢትዮጵያ ህዝብ
ከመቼም የትግል ስልት ወያኔን መፋለም መብቱ የኛ ብቻ ነው ሀገርና ህዝብን ከጥቃት መከላከል የትውልድ ኃላፊነትም ግዴታም ነው ትውልድ በትውልድ መተካካትና ቀጣይነቱ ደግሞ ተፈጥሯዊ ሂደት ነው ማንኛውም ትውልድ በፖለቲካዊ ኢኮኖሚያዊ ማህበራዊና ባህላዊ አተያዮች በቅራኔ የተወጠረ መሆኑም የማይካድ ነው በትውልዶች ውስጥ የሚታዩ ልዩነቶች በተለይ ሀገራዊ ፍቅራቸውንና ህዝባዊ ወገንተኝነታቸው ላይ ጎልቶ ይታያሉ። በእያንዳንዱ የትውልድ ርከኖች ላይ እንቁ ጀግና አርበኛ የሚባሉና በተጻራሪው እንተፈንቶ ቡክን የሚባሉትን አጣምሮ ያዘ ይሆናል። በጣሊያን ወራሪ ዘመን ሀገራቸውንና ወገናቸውን ክደው ከወራሪው ከፋሽስቱ ሞሶሊኒና ጦሩ አገዛዝ ጎን ተሰልፈው ሀገርና ወገንን ሲጎዱ ሲበድሉና ሲያቆስሉ የነበሩ ካድሬዎች ባንዳና ሹምባሽ የሚል ለጠያፍ ተግባራቸው ጠያፍ መጣሪያ ተሰጥቷቸው ነበር። ኢጣሊያ ወደ ኢትዮጵያ በተደጋጋሚ ጥቃት የዘነዘረችው ኢትዮጵያን ቅኝ ልትገዛ ህዝቧን ባሪያ ልታደርግና የተፈጥሮ ሀብቶቿን ልትመዘብር እንደነበረ ታሪክ ያረጋግጠው እውነታ ነው። በኢጣሊያ ወረራ ወቅት የነበረው ትውልድ ሁለት የተለያዩና የተጻረሩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ አተያዮች ነበራቸው። ቅኝ መገዛትን ባሪያ መሆንን በመቃወም በዱር በገደል የዘመተው አርበኛ ትውልድ አንደኛው የትውልድ ክፍል ሲሆን የኢጣሊያ ቅኝ ገዥነት መሸከም የሚችል ትከሻና ህሊና የነበራቸው የባንዳ ቡድኖች ወገኖች በሌላ በኩል ተሰልፈው ነበር። የኢጣሊያን ወረራ ዘመን ባንዳዎች ለኢጣሊያ ወራሪ ኃይል በጆሮ ጠቢነት፣ በእንቁላል ጠባሽነት፣ በመንገድ መሪነት፣ በአስተርጓሚነት ወዘተ አገልግለዋል። እነዚህ ባንዳዎች ቅኝ ቢገዛ የመጣን ወራሪ ኃይል ያሰለጠነ የመጣ ነው መንገድ ሊሰራ ያሳምን ያለማን የመጣ ነው ይላሉ ይሰብኩ ነበር። ከነጻነት በኋላ እነዚህ ካዲ ቡድኖች በፈጸሙት የክተት ተግባር መጠየቅ ሲገባቸው በተግራቢጦች ተጠቃሚዎች ሆኑ። በጣሊያን ዲሬ የበለጸጉ ባላፍቶች ነበሩ። ሰለጠነ የሚል ሰበብ ተሽዋሚዎች ሆኑ። ከነጻነት በኋላ የባንዳዎች ተጠቃሚ መሆንና ያርበኞች ወደ ዳር መገፍተር በህዝብ ውስጥ ቅሬታን ፈጠረ። ቢያንስ ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚለው የቅሬታ መግለጫ የተገጠመው ከጣሊያን ወረራ በኋላ የባንዳውን ተጠቃሚ መሆንና ያርበኛውን መገፍተር የሚቃወም የህዝብ እንጉርጉሮ እንደነበር ያቀርባል። በኢትዮጵያ ታሪክ ውስጥ የተማሪው እንቅስቃሴ አራማጅና ተዋናይ ተብሎ የሚታወቀው የ1950 መጨረሻና የ1960ዎቹ ትውልድ ጀግንነትና ቆራጥነት የተወረሰው ከጣሊያን ዘመን አርበኞች እንደነበር ብዙዎችን ያስማማል። በዚያኛው ትውልድ ወራሽ የነበረው አርበኛው ትውልድ ብቻ ሳይሆን ባንዳዎችም ወራሽ እንደነበራቸው መካድ ስህተት ነው። በተለይ የተማሪው ንቅናቄ ወደ ፖለቲካ አደረጃጀት ሲለወጥ ትውልድ በጠባብ ብሔረተኝነት፣ በአጎብዳጅነት፣ ባንዳነትና በሀገራዊ አርበኝነት ጎራ የተከፈለ እንደነበር መካድ አይቻልም። በጠባብ ብሔረተኝነት ተርታ ሻሪያ፣ ወያኔ፣ ኦነግና የመሳሰሉት ተጠቃሽ ሲሆኑ በአጎብዳጅነት ወይም ባንዳነት ደግሞ እነ መይሶን፣ ወዝሊ፣ ቅጫት ወዘተ ይመደባሉ። እነዚህም ሁለቱም ቡድኖች የተነሱበትና ያቀነቀኑት ዓላማ እንዲሁም ለየራሳቸው የሰጡት መጠሪያ ስም ያለያቸው እንደሆነ እንጂ ሁሉም ጸረ ኢትዮጵያ መሆናቸው ያመሳስላቸዋል። የሀገራዊ አንድነትና ለዲሞክራሲያዊ ስርዓት መወለድ በጽናት ሲታገል የነበረው ጅግና ትውልድ ደግሞ በኢህአፓ ዙሪያ ተሰልፎ የነበረው ትውልድ ነበር። ዛሬ ኢትዮጵያና ኢትዮጵያነት የሚታገል ትውልድ ሊወርሶ የሚገባ ጀግናና ባለራዕይ ትውልድም ነበር። ዛሬም ነው ቢናገረው የሚመስል ታሪክ ያለው ህዝባዊ መፈክሮች፣ ዓላማው፣ ፕሮግራሙ ወዘተ ሁሉ ቢወረሱ ለኢትዮጵያና ህዝቧ መድን መሆን የሚችል ጅግና ትውልድ ነበር ነው። በጠባብነት፣ ጎጠኝነት፣ ዘረኝነት የነበረው የዚያ ዘመን ካህዲ ትውልድ በኢትዮጵያና ህዝቧ ላይ የፈጸመው እኩይ ተግባር በአይን የሚታይና የሚዳሰስ መሆኑ ስውር አይደለም። ኢትዮጵያ በታሪኳ በስልጣን ከተፈራረቁባት ገዢዎች እንደ ወያኔ በፈቃዱ ጥቅሟን ለጠላት ያስረከበ፣ ታሪኳን ያረከሰ፣ እሱ ራሱ ተዋርዶ ሀገሩና ወገኑን ያዋረደ፣ ታሪኳን ያራከሰ ከማኅፀኗ ተፈጥሮ አይታወቅም። ዛሬ ኢትዮጵያን እያፈረሰ ህዝቧን እየከፋፈለ ያለው ወያኔ ግዛቷን ለባዕዳን እየቆረሰ በመስጠት የቆዳ ስፋቷን በመቶ ሺዎች ኪሎ ሜትር ስኩዌር አጨማድሏል። ታሪካዊ የባህር በሯን አሳጥቷል። የሃይማኖት፣ የቋንቋ፣ የጎሳ ልዩነቶችን በመቆስቆስ በስልጣኑ ማራዘሚያ ተጠቅሟል። ዘራፊነት፣ ሙሰኝነት፣ ታሪክ አፍራሽነትና በገዥነት በባዕድ አገልጋይነት ተላላኪነት ወዘተ ሁሉ የማይደበቁ የወያኔ የአደባባይ ወንጀሎች እንዲሁም ጸረ ኢትዮጵያና ጸረ ህዝቧ የሆነ አቋሙን የሚያመለክቱ መገለጫ ባህሪያቶች ናቸው። ወያኔ ተቆጥሮ የማያልቅ ጸረ ኢትዮጵያና ጸረ ህዝቧ የሆኑ ሴራዎችን እየሸረበና እየገመደ ለ24 ዓመታት በስልጣን ሊቆይ የቻለው በአንድ ብሔር ብቻ የተዋቀረ ግዙፍ መከላከያ ኃይል፣ ፖሊስ፣ ደህንነት፣ መገናኛ ብዙሃን፣ ምርጫ ቦርድ፣ የፍትህ ተቋም ወዘተ መያዙ ብቻ አይደለም፣ በዙሪያው በተኮለኮሉ ባንዳዎች ጭምር እንጂ። በተለያዩ መድረኮችና መገናኛ ብዙሃን የኢትዮጵያን ጥቃትና የህዝቧን ስቃይ እየካደ ድህነቱን ብልጽግና፣ አፈናውን ፍትህ፣ ውድቀቱን ልማት፣ ዝምታውን ሰላም ወዘተ እያሉ ያዘውንባ የሚያነቡልን ምሁር መሰል ደንቆሮች፣ አዛውንት መሰል ቀላሎች፣ ወጣት መሳይ ካህዶች ወዘተ የዘመናችን ካህዲ ባንዳዎች ናቸው። በየሰፈሩና በየመስሪያ ቤቱ የክህደት ተግባራቸውንና በጆሮ ጠቢነት በጠቋሚነት ተሰማርተው ወያኔን የሚያገለግሉ ሁሉ ከወያኔ ተለይተው የሚታዩ አይደለም። ከወያኔ ጋር አብረው የሚጠየቁና ተገቢ ቅጣታቸውን የሚያገኙ ናቸው። ኢትዮጵያ ህዝብ ወያኔ ቅድመ 1983 ዓ.ም ድህረ 1983 ዓ.ም በኢትዮጵያና ህዝቧ ላይ የፈጸማቸው አፍራሽ እርምጃዎቹና ፖሊሲዎቹ የኃይልዮሽ እየነዳውና እየጎዳው መሆኑን ጠንቅቆ ያውቃል። ምሬቱን በተለያዩ መንገዶች በመግለጽ ላይ ይገኛል። ለዘላቂ ሰላሙ፣ ለነጻነቱና ለሀገሩ ለሉዓላዊነት መከበር ያወጠነውን ያቀደውን ትግል መቀጠል ብቻ አማራጭ መሆኑን ጠንቅቆ ያውቃል። ወያኔም ህዝቡ በዝምታው ውስጥ ምን እያሰበ እያደረገ እንደሆነ ያውቃል። ወያኔ ይህንን ውስጥ ለውስጥ እያጋመ የመጣውን የህዝብ ቁጣ ለማብረድ ወይም ለማኮላሸት የተለያዩ ዘዴዎችን ነጥፎ በመንቀሳቀስ ላይ ይገኛል። የፐብሊክ ዲፕሎማሲ ቡድን በወያኔ የተቋቋመ ከሃዲ ቡድን ነው። የዚህ ቡድን ተልዕኮ ወያኔ የአባይ ግድብ ወደፊት ዕጣ ፈንታ ለግብጽና ለሱዳን አሳልፎ የሰጠበትን ድርድርና ስምምነት የህዝብ ተቀባይነት አግኝቷል የሚያሰኝ የፖለቲካ ጥቅም ማሳሰቢያ ቡድን ነው። ይህ ቡድን ራሱን ተቋሚ ለማስመሰል የተቋሚ ወገኖችን ቋንቋ ይናገራል። በተግባር ግን የክደት ስራውን ያውጠነጥናል። ህዝቡ ወያኔን ካለምንም ተቃውሞ ጸጥ ለጥ ብሎ እንዲገዛ የማግባባት የመስበክ ስራዎችንም ይሰራል። ሀቀኛ ተቃውሞችንም የማጥላላትና ጥላሸት የመቀባት ስራንም ደርሶ ይሰራል። በተቃዋሚ ፓርቲ እየተሰገሰጉ የመከፋፈል ተልእኮን የሚከውኑ ከወያኔ በሚጣላቸው ፍርፋሪ የተገዙ የዘመኑ ካህዲ ባንዳዎች ናቸው። ድርጅትን፣ ህብረትን፣ መያድን፣ አንድነትን፣ መድረክን፣ ኦፍኮን፣ ሰማይ ወዘተ ሰርጎ በመግባት የከፋፈሉና ያዳከሙ ካድሬዎች የዘመናችን ባንዳዎች ናቸው። በዲያስፖራ ስም ከመሬት መቀራመት ጋር በተያያዘ ከወያኔ ጋር የተሳሰሩና የተቆራኙ ወደ ሀገር ተመለስን ባዮች ካድሬዎች በኢትዮጵያ ቴሌቪዥንና ሬዲዮ ስለ ወያኔ ዲሞክራሲያዊነት፣ ልማታዊነት የሚሰብኩን ወዳደር ባንዳዎች ተጠቃሾች ናቸው። እነዚህ ዘመኑ ባንዳዎች የቄስ ካባን ይደረቡ ፓስተርነን ባዎች የውሸት ሼህ ነባዎች ተቋም ጭንብል ያጠለቁ አስመሳዎች በትብሉ ላይ ውሃ ለመቸለስ እንድሯራጡ ወያኔ ቀጥረኞች ናቸው። ወያኔ ዛሬ ቢነገር የሚሰማው ወሚያዳምጠው በማጣቱ ቀጥረኞችን እየገዛ በመድረክ ማቅረብን ስራዬ ብሎ ተያይዞታል። የኢጣሊያ ወረራ ዘመን ባንዳዎች የኢጣሊያ ጦር ወደ ኢትዮጵያ የመጣው ያሰለጥን ያለማን ነው መንገድ ሊሰራልን ነው ይላሉ ይሰኩ እንደነበረ ሁሉ የዛሮቹ ደግሞ ወያኔ ልማት ነው ዲሞክራሲ ነው የሚል የተሳሳተ ቅጀታቸውን ይረጥቁናል። የኢትዮጵያ ተጨባጭ ፖለቲካዊ ኢኮኖሚያዊ ማህበራዊ ተጨባጭ ሁኔታዎች በንጹህ ሊና ላይ ተመለከተው ኢትዮጵያና ህዝቧ በመከራ ማቁስ ተዘቅቋል። መከራው ተራዝሟል፣ ሰቆቃው በርትቷል፣ ህዝቧ ሚልሰው ሚቀልሰው አጥቷል፣ አፈናው ጠብቋል፣ እንዳይናገር ህዝቡ ታፍሏል፣ የዲሞክራሲ በሩ ተከፍቷል፣ ህዝቡ ብሔራዊ ክሩን አጥቷል፣ የወጠጠዋል ግን የጠጠረና የጠበቀ ወያኔ ያፈናገዛስ ማላላትና ማፈራረስ የኢትዮጵያውያን ግዴታ መብትም ነው። ወያኔ የገማና የከረፋ ዘረኛ አገዛዝ ያንኮታኩተውና ሊያጠፋው የሚችለው ደግሞ የተባበረ የህዝብ ትግል ብቻ ነው። አፋኝ አገዛዝ ህዝብ ዝምታ መንስኤ እንደሚሆን የታፈነ ህዝብ ደግወቱን ጠብቆ እንደሚፈነዳ የፖለቲካ ምሁራን አበክረው የሚናገሩት ብቻ ሳይሆን የተለያዩ ሀገራት የትግል ተመክሮ የሚያረጋግጠው እውነታ ነው። ወያኔም ይህንን ጠንቅቆ ያውቃል። ከ2007 ዓመተ ምህረት ምርጫ ተብዬ ድራማ ጋር በተያያዘ ለፈለፈሏቸው የዘመኑ ባንዳዎች ምርጫው ሰላማዊ ዲሞክራሲያዊና ፍትሃዊ ነበር፣ ይህን ነጻና ፍትሃዊ ምርጫ ተቃዋሚዎች ወጣቶችና ህብረተሰቡ በጸጋ መቀበል አለበት እያሉ በተደጋጋሚ እንዲያላዝኑ የሚደረገው ህዝቡን አርፈ ተቀመጥ ለመብትና ለነጻነት አትታገል ለማለት የቀረበ ቅጭን ትዕዛዝና ማስፈራሪያ መሆኑን ያጤኗል። በእነሱ እይታ ዝምታ ሰላም ነው፣ ዝምታ ግን ሰላም ሳይሆን ቋያ መሆኑን መረዳት ተስኗቸዋል። የዛሬ 45 ዓመት የሰባተኛ ክፍል ተማሪ ሳለሁ እንደ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ለማስተማር አገልግሎት ተልኮ የነበረ መምህሬ ዘወትር በክፍለ ጊዜው መጨረሻ ይነግረን የነበረው የኃይሉ ገብረ ዮሐንስን ወይም ጎመራው የትግል ቀስቃሽ የሆነ ግጥሙንና ፍልስፍናውን ብጠቅሰው ለዛሬው የሀገራችን ተጨባጭ ሁኔታ ወቅታዊም ተገቢም ይሆናል። ኑሮ አልሰምር ብሎ ሁኔታው ሲጠጥር ጠጣሩ እንዲላላ የላለውን ወጥር። አዎ ዛሬም ለኢትዮጵያውያን ሕይወት ጠጥሯል። ወያኔ ሀገርና ሕዝብን በእጅጉ ጎትቷል። የወያኔ ጸረ ሀገርና ጸረ ሕዝብ ተግባራቱ ገደብ አልፈዋል። ወያኔ ለኢትዮጵያና ሕዝቧ ጠላትነቱ ዛሬ ለውይይት የሚቀርብ አጀንዳ ሊሆን አይችልም። የባዳን ጥቅም አስጠባቂ እንጂ ለኢትዮጵያና ሕዝቧ ለመሆኑም እንደዚሁ የተዘጋ ዘንዳ ነው። ወያኔን መታገያ ዘዴና ስልት አመራረጥም እንደዚሁ ለውይይት የሚቀርቡ ጉዳዮች ሊሆኑ ፍጹም አይቻልም። ወያኔን ከነግሳንግሱ መቀመቅ መክተት የሚችል የትግል ስልት ሁሉ ወደ ተግባር የሚቀየርበት ጊዜ ቢኖር ዛሬ ነው። ኢትዮጵያ ሕዝብ ለነጻነቱና ክብሩ መጠበቅ መረጋገጥ ይበጀኛል ያዋጣኛል የሚለውን የትግል ስልት ሁሉ መጠቀም በማንም በምንም የማይገሰስ መብት ነው። ዳመናው ሲዳመን ይወረዛል ገደል ወተት ይሸፍታል እንኳን ሰው ሲበደል የሚለውን የኢትዮጵያን በደል ማስተንፈሻ ቀረርቶ የኢትዮጵያን ህዝብ ለአራት ዓመታት ወያኔ የተሸከመበት ጫንቃው ተልጧል፣ እስትንፋሱ ተዘግቷል፣ የሚደርስበት በደል ገደብ አጥቷል፣ የሚፈጸምበት ምዝበራ ለደህንነት ዳርጎታል፣ ወያኔ ሰብአዊ ክብሩን አሳጥቶታል፣ ታሪኩን አጉድቦታል፣ የኢትዮጵያ ህዝብ የመከራው ጽዋ ሞልቶ ፈሷል፣ የኢትዮጵያ ህዝብ በየጎበዝ አለቃው እየተደራጀ ጋራውና ሸንተረሩን ጥራኝ ሊለው ወቅቱ ይጠይቋል። ገጠሩና ከተማውን የትግል ሜዳውን ሊያደርገው ይገባል። ወያኔ ያንድ ለምስጥር ነፋ የትግሉ ጋር የጣለውና መፍረስ አለበት። ኢትዮጵያ ህዝቧ እጣ ፈንታ የሚወሰነው ወይም ከወያኔ ግፍ አገዛዝ የሚላቀቀው በተባበረና ሁሉን አቀፍ በሆነ የትግል ስልት ብቻ መሆኑን በአጽንኦት መረዳት ተገቢ ነው። ታዲያ አንድ የትግል ኬላ እስኪበጠስ ድረስ ወይም በፍርሃት የተሸበበው አይነት ጥላ እስኪገለበት ድረስ ወያኔ እንደተለመደው ያቅራራል፣ ይፎክራል፣ ጸረ ሰላሞች፣ ጸረ ልማቶች፣ አሸባሪዎች ወዘተ እያለም ያቅራራል። በብዙተኛ ባንዳዎች አማካኝነትም ሊያኮላሽ እንደሚሞክረው ከወዲሁ መገመት ከባድ አይሆንም። በዚህ ወቅት ታዲያ ወያኔን አንፍራው አንናቀው፣ የትግል ዘዴዎቻችን እየቀያየርን ግን እንታገል እንፋለሙ። በመጨረሻም የህዝብ ትግላችን ናፊ እንደሚሆን ቅንጣት ያህል አንጠራጠር። የሰፈር ቅጥረኛ መካሪ መሳይ ሽማግሌ ባንዳዎች፣ ምሁር መሰል ባንዳ ግዘተኞች በትግላችን ላይ ውሃ ሊቸልሱበት አይችሉም። ሰላም በሌለበት ሰላምን ሲሰብኩን አይችሉም። የትግል ስልቶቻችንም ሊመርጡልን አይችሉም። መብቱን ያላቸው በመረጥነው በተመቸን ትግል ስልት ወያኔን መፋለም መብቱ የኛ ብቻ ነው።
Good.